የአሜሪካ ድምፅ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 7 2016 ዓ.ም የምሽቱ ዝግጅታችን ጀመረ። ትራምፕ አዮዋ ላይ በከፍተኛ ድምጽ ብልጫ አሸነፉ።
እጅግ በጣም ደስ ብሎኛል። ይህ የመጀመሪያ ጊዜ ነው። በጣም ደስ ብሎኛል።
I love his policy. Everything was great under Trump's administration.
የእሳቸው ፖሊሲ ያስደስተኛል። በትራምፕ አስተዳደር ዘመን ሁሉም ነገር ጥሩ ነበር። ጦርነት አልነበረም። ምጣኔ ሀብቱም ግሩም ነበር። ድንበሩም ክፍት አልነበረም።
ቀደም ሲል የሰማችሁት ከምርጫ ተሳታፊዎች መካከል የተወሰኑትን ነው። በዝርዝሩም በአብይ ርዕስ ታደምጡታላችሁ። ከዚህ በተጨማሪም በአማራ ክልል ለስድስት ወራት እንዲቆይ የታወጀውና ሊጠናቀቅ 20 ቀናት ስለቀሩት የአስቸኳይ ጊዜ አዋጅ እንዲሁም ኮሚሽኑ ታጣቂዎች በምክክር እንዲሳተፉ የማድረግ ፍላጎት እንዳለው ስለማስታወቁ የተመለከቱና ሌሎች ዜናዎችን በምሽቱ ዝግጅቶቻችን ይዘናል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል ተመልካቾቻችንና እንዲሁም አድማጮቻችን። አስማማየ ነው ነኝ ምሽቱን ሳስተናግዳችሁ አመሻለሁ። እንዲሁም ዓለም ከተሰባሰቡ ዜናዎችን በተመለከተ አሉላ ማብሮኝ ከጎን ያለ፣ እንዲሁም ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓትም አብረናችሁ እንቆያለን። እናንተም ከእኛ ጋር አብራችሁ እንድትቆዩ እጋብዛለሁ። አሁን ከዓለም ለተሰባሰቡ ዜናዎች አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በኢትዮጵያ ከጦርነቱ ወቅት የተረፉ ፈንጂዎችን ለማምከን የሚረዳ ጥናት ሊካሄድ መሆኑ ተገለጠ። የዩናይት ስቴትስ ጦር ለሁቲ አማጽያ ሊላኩ የታቀዱ ጦር መሳሪያዎችን መያዙ ተዘገበ። ብሊንከን አገራቸው ለዩክሬን የምትሰጠውን ጠንካራ ድጋፍ ይቀጥላል አሉ። የሚሉት ይገኙበታል። አሁን ወደ ዝርዝሮቹ እንዘልቃለን። በኢትዮጵያ ከጦርነቱ ወቅት የተረፉ ፈንጂዎችን ለማምከን የሚረዳ ጥናት ሊካሄድ መሆኑ ተገለጠ። በመላዋ ኢትዮጵያ የጦርነት አውድማ በነበሩ አካባቢዎች የተቀበሩ ፈንጂዎች፣ ያልፈነዱ የመድፍ ጥይቶችና ሌሎች ከጦርነት የተረፉ ተተኳሾች ዜጎች ላይ ድንገተኛ የሞት አደጋ እያስከተሉና ገበሬዎች ወደ ግብርና ስራቸው እንዳይመለሱ እያደረጉ በመሆኑ የዳሰሳ ጥናት ሊካሄድ መሆኑን የአዲስ አበባው የዩናይትድ ስቴትስ ኤምባሲ አስታውቋል። ለዝርዝሩ ስምኝሽ ቆየ።
በመላው ኢትዮጵያ ከጦርነት የተረፉ ፈንጂዎች የሰዎችን ደህንነትና መተዳደሪያቸውን አደጋ ላይ የጣሉ በመሆኑና ትጥቅ የማስፈታትና የቀድሞ ታጋዮችን ወደ ማህበረሰቡ የማዋሃድ ሂደት እያስተጓጎሉ በመሆኑ ያልፈነዱ የከባድ መሳሪያ ተተኳሾች መጠን ምን ያክል መሆኑን የሚለይ የዳሰሳ ጥናት ሊካሄድ መሆኑን በኢትዮጵያ የሚገኘው የአሜሪካ ኤምባሲ አስታውቋል። ጥናቱ የሚካሄደው የኤምባሲው የደህንነት ክፍልና የዩናይትድ ስቴትስ መከላከያ ሚኒስትር ከኢትዮጵያ ፈንጂ አምካኝ ጽህፈት ቤት ጋር በሚያደርጉት ትብብር መሆኑን ኤምባሲው ያወጣው መግለጫ አመልክቷል። ከአሜሪካ መከላከያ ሚኒስትር የሰብአዊ ፈንጅ ማምከን ማሰልጠኛ ማዕከል እንዲሁም ከአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያ ማስወገድና ቅነሳ ፕሮግራም የተውጣጡ ባለሙያዎች ከኢትዮጵያ ባለሙያዎች ጋር በመሆን ከጥር 6 እስከ 10 ባለው የአንድ ሳምንት ጊዜ ጥናቱን እንደሚያካሂዱም ተገልጿል። በተጨማሪም ቡድኑ ትላንት ሰኞ ጥር 6 2016 ዓ.ም ከኢትዮጵያ መከላከያ ሰራዊት ኃላፊዎች ጋር መወያየታቸውንና የኢትዮጵያ ፈንጂ አምካኝ ጽህፈት ቤት መጎብኘታቸውን ኤምባሲው ገልጿል። ከአሜሪካ የተውጣጡት ባለሙያዎች በኢትዮጵያ በሚኖራቸው ቆይታ የሚያደርጉት የዳሰሳ ጥናት በመላው ኢትዮጵያ ከጦርነት የተረፉ ያልፈነዱ ተተኳሾችን መጠን ለመለየት እንደሚረዳ የገለጸው የኤምባሲው መግለጫ የጥናቱ የመጨረሻ ግብ ጉዳት በደረሰባቸው ክልሎች የሚኖሩ ሲቪሎችን ደህንነትና የእርሻ ምርታማነት ማሻሻል መሆኑን አመልክቷል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
በአብዛኞቹ የአይዋ ክፍለ ግዛት የሪፐብሊካን ተወካዮች ትራምፕ በተከሰሱባቸው ወንጀሎች ጥፋተኛ ሆነው ቢገኙ እንኳን አገር ለመምራት ፕሬዝዳንት ሆነው ለመመረጥም ብቁ ናቸው አሉ። ትላንት በዩናይትድ ስቴትስዋ የአይዋ ክፍለ ግዛት የቅድመ ምርጫ የሪፐብሊካን እጩዎች ፉክክር አስተያየት ከሰጡ መራጮች መካከል ሁለት ሶስተኛው የሚሆኑቱ ዲሞክራቱ ፕሬዝዳንት ጆ ባይደን የ2020 ምርጫ በህጋዊ መንገድ አሸናፊ መሆናቸውን እንደማያምኑም ተናግረዋል። አድማጭ ተመልካቾቻችን፣ በዚህ ላይ የተጠናቀረ ሰፊ ዘገባ በመጽሔት ክፍለ ጊዜ ይቀርባል። ብሊንከን አገራቸው ለዩክሬን የምትሰጠው ጠንካራ ድጋፍ እንደሚቀጥል ቃል ገቡ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ለዩክሬን ጠንካራና ዘላቂ ድጋፍ መስጠቷን እንደምትቀጥል ገልጠው የባይደን አስተዳደር ለዩክሬን ኃይሎች የሚሰጠውን ወታደራዊ ድጋፍ ለመቀጠል ያለውን ቁርጠኝነት ለዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አረጋግጠውላቸዋል። ብሊንከን ይህን አስተያየት ያሰሙት ዛሬ ማክሰኞ በዳቮስ ስዊዘርላንድ በመካሄድ ላይ ከሚገኘው የዓለም ኢኮኖሚ ፎረም ትይዩ ከዜሌንስኪ ጋር በተነጋገሩበት ወቅት ነው። አገራቸው ለዩክሬን ያላትን ድጋፍ የገለጸችው ኪየቭ ሩሲያ በመሠረተ ልማት አውታሮቿና በሰላማዊ ዜጎቿ ላይ እያደረሰ ያለውን ተደጋጋሚ ጥቃት እየተጋፈጠችበት ባለችበት ወቅት መሆኑንም የዩናይት ስቴትሱ ከፍተኛ ዲፕሎማት አክለው ገልጠዋል። እናም በየቀኑ እያየን ነው ያሉት ብሊንከን፣ ይሁን እንጂ የዩክሬንን ሕዝብ አስደናቂ ቆራጥነትና የመቋቋም ችሎታ እንዲሁም የጸጥታ ኃይላችሁን ድፍረትና የመመከት ብቃት እያየን ነው ብለዋል ብሊንከን። ዜሌንስኪ በበኩላቸው ኃይሎቻቸው የዩክሬንን ከሩሲያ የሚሳይልና የሰው አልባ አውሮፕላኖች ጥቃት በመከላከሉ ረገድ ወሳኝ የሆኑትን የአየር መከላከያ መሳሪያዎች ጨምሮ የዩናይትድ ስቴትስ ለሀገራቸው እየሰጠች ስላለው ድጋፍ አመስግነዋል። በተያያዘም ዜሌንስኪና ሌሎች የዩክሬን ባለሥልጣናት የሀገራቸውን የአየር መከላከያ ይበልጥ ለማጠናከር በያዙት ጥረት እንዲያግዟቸው ዩናይትድ ስቴትስና የአውሮፓ አጋሮቻቸውን ተማጽነዋል። በተያያዘ የባይደን አስተዳደር ለእስራኤል ከሚሰጠው ድጋፍና ለዩናይት ስቴትስ ድንበር ደህንነት ጥበቃ ከሚያውለው የገንዘብ ወጪ ጋር በ10 ቢሊዮኖች የሚሰላ አዲስ የእርዳታ ገንዘብ እንዲፈቀድ የዩናይት ስቴትስን ምክር ቤት ጠይቋል። ሆኖም ውጥኑ ከዩናይት ስቴትስ የድንበር ደህንነት ጥበቃ ጋር በተያያዘ ሌሎች ተጨማሪ እርምጃዎች እንዲወሰዱ ከሚጠይቁ አንዳንድ የሪፐብሊካን የምክር ቤት አባላት በኩል ተቃውሞ ስለገጠመው እስካሁን ሊሳካ አልቻለም። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። የዩናይት ስቴትስ ጦር ለሁቲ አማጽያን ሊላኩ የታቀዱ ጦር መሳሪያዎችን ያዘ። የዩናይት ስቴትስ የባህር ኃይል ኢራን ሰር የሆኑ ሚሳይሎችና ሌሎች የጦር መሳሪያ ክፍሎች የተካተቱበት ለየመኑ ሁቲ አማጽያን ሊላክ የታቀደ ወታደራዊ ቁሳቁስ በቁጥጥር ስር መዋሉን አመልክቷል። በዚያ ባለፈው ሳምንት በተደረገ ወታደራዊ አሰሳ ወቅት 2 የባህር ኃይሉ ልዩ ኮማንዶ አባላት የደረሱበት ያለመታወቁም ተገልጧል። የዩናይት ስቴትስ ወታደራዊ መግለጫ በዛሬው ዕለት ይፋ እንዳደረገው ይህ የዩናይት ስቴትስ ባህር ኃይልና አጋሮቹ በቁጥጥር ስር ያዋሉት ወታደራዊ ቁሳቁስ በቀይ ባህር ላይ በሚተላለፉ መርከቦች ተከታታይ ጥቃት በመሰንዘር በዓለም አቀፍ የንግድ እንቅስቃሴዎች ላይ አደጋ ለደቀኑት የሁቲ አማጽያን ለማድረስ ታቅደው ከተያዙ የጦር መሳሪያ ጭነቶች የቅርብ ጊዜው ነው። አማጽያኑ እስራኤል በጋዛ ሰርጥ በሐማስ ላይ በከፈተችው ጦርነት ላይም ከአደን ባህረ ሰላጤ የሚነሱ ተመሳሳይ ጥቃቶችን መሰንዘራቸውም ይታወቃል። ይህ በእንዲህ እንዳለ ቀይ ባህር ላይ ከአማጽያኑ የፈጸሙት ሳይሆን አይቀርም የተባለ አዲስ ጥቃት መጠነኛ አደጋ ማድረሱን፣ ነገር ግን የመቁሰል ወይም የሕይወት አደጋ የደረሰበት ያለመኖሩን ባለሥልጣናቱ ጨምረው ገልጠዋል። የዩናይት ስቴትስ ጦር ሰራዊት እርዳታ ሰጪ ሄሊኮፕተሮችን በጃፓን ሊያሰማራ መሆኑ ተገለጠ። የዩናይት ስቴትስ በጃፓን ምዕራባዊ ባህር ዳርቻ በሚገኘው የኖቶ ባህረ ገብ መሬት በደረሰው ርዕደ መሬት ሳቢያ ከተቀረው የሀገሪቱ ክፍል ተቆርጦ የቀሩትን የአካባቢው ነዋሪዎች ለመድረስ 2 ወታደራዊ ሄሊኮፕተሮችን እንደምታሰማራ በቶኪዮ የዩናይት ስቴትስ አምባሳደር ዛሬ አስታወቁ። አምባሳደር ራም ኢማኑኤል ቀደም ሲል ትዊተር ይባል በነበረው የማኅበራዊ ሚዲያ መድረክ ኤክስ አማካኝነት ባስተላለፉት መልእክት እንዳስረዱት ዩናይት ስቴትስ የምታሰማራቸው 2 ብላክ ሃክ ሄሊኮፕተሮች አስፈላጊ የእርዳታ ቁሳቁሶችንና ሰራተኞችን በማጓጓዝ በአደጋው የተጎዱ ወገኖችን ለመርዳት ከአካባቢው የተሰማሩትን የጃፓን የጦር መርከቦች ያግዛሉ ብለዋል። በተያያዘ የጃፓኑ መከላከያ ሚኒስትር ሚኖሩ ኪሃራ ለጋዜጠኞች ሲናገሩ ለረድኤት ስራ የሚሰማሩ የዩናይትድ ስቴትስ አውሮፕላኖች በነገ ዕለት ስራ ይጀምራሉ ብለዋል። ዩናይትድ ስቴትስ እርዳታ በቀጣዩ ቀናት ውስጥም ከዚህም ሊሰፋ እንደሚችል ተመልክቷል። ከ220 በላይ ሰዎች የገደለው በሺዎች የሚቆጠሩ መኖሪያ ቤቶችና እንዲሁም የኤሌክትሪክ አቅርቦትን ጨምሮ በርካታ መሠረተ ልማቶችን ያወደመው በአውሮፓውያኑ አዲስ ዓመት የመጀመሪያ ቀን የደረሰው አደገኛ ርዕደ መሬት በአደጋው የተመታውን ባህረ ገብ መሬት ከተቀረው የጃፓን ክፍል ጋር የሚያገናኙ አውራ ጎዳናዎችን ከማፈራረሱን ባሻገር ለአደጋ የተጋለጡ ሰዎችን በባህር ማጓጓዝም አዳጋች ያደረገ መሆኑ ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ከዓለም ዙሪያ ለተሰባሰቡ ዜናዎቹ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የዛሬ የማክሰኞ ጥር 7 2016 ዓ.ም ዝግጅታችን ነው እየተከታተላችሁ የምትገኙት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውም አብሮናሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። ትላንት ሰኞ ምሽት የዩናይትድ ስቴትስ አዮዋ ክፍለ ግዛት ሪፐብሊካኖች አዮዋ ኮከስ ተብለው በሚታወቁ ዝግጅቶች ተሰብስበው ከሰጡት ድምፅ የቀድሞ ፕሬዚዳንት ዶናልድ ትራምፕ ከ50 በመቶ የሚበልጠውን አግኝተው ተፎካካሪዎቻቸውን በከፍተኛ ብልጫ በማሸነፍ አጠናቀቁ። የአሜሪካ ድምፁን ኬን ፋራቦ ከአዮዋ ዴሞይን ከተማ ባጠናቀረው ዘገባ እንዳለው እንደ አውሮፓውያን አቆጣጠር በ2016 ዓ.ም የአዮዋ የፕሬዚዳንታዊ እጩ ድጋፍ መስጫ ስብሰባ ከምንጊዜውም ቁጥር የበዛ ተሳታፊ እንደታየበት አስታውሶ ዘንድሮ ግን ክፍለ ግዛቷ ላይ የወረደው አደገኛ ቅዝቃዜ የተሳታፊውን ቁጥር ዝቅ አድርጎታል ብሏል። ዘገባውን ቆንጅታዬ ታቀርብናለች።
ከባዱ ቅዝቃዜ ሳርካሙርን ከቀድሞ ፕሬዚደንት ዶናልድ ትራምፕ የዓመቱ የመጨረሻ የአዮዋ ክፍለ ግዛት የምረጡኝ ዘመቻ ስብሰባዎችም ይሁን ከትናንት ምሽቱ የአዮዋ የእጩ መረጣ ስብሰባ አዮዋ ኮከስ አላስቀራቸውም።
እጅግ በጣም ደስ ብሎኛል። ይህ የመጀመሪያ ጊዜ ነው። በጣም ደስ ብሎኛል።
የኢንዲያኖላዋ ከተማ ነዋሪዋ ከቼክ ሪፐብሊክ የመጡ ሲሆኑ በአዮዋ የእጩ መረጣ ስብሰባ ሲካፈሉ የመጀመሪያ ጊዜያቸው እንደመሆኑ ሂደቱን ጊዜያቸውን ወስደው ሲያጠኑ እንደነበረ ገልጸዋል። የሚደግፉትም ሚስተር ትራምፕን መሆኑን አመልክተዋል።
I love his policy. Everything was great under Trump's administration.
የእሳቸው ፖሊሲ ያስደስተኛል። በትራምፕ አስተዳደር ዘመን ሁሉም ነገር ጥሩ ነበር። ጦርነት አልነበረም። ምጣኔ ሀብቱም ግሩም ነበር። ድንበሩም ክፍት አልነበረም። እኔን የድንበሩ ጉዳይ በጣም ያሳስበኛል።
የድምፅ ውጤቱ መነገሩን ተከትሎ የቀድሞ ፕሬዚደንት ደጋፊዎቻቸውን አመስግነዋል። የሚስተር ትራምፕ የምረጡኝ ቅስቀሳ የሳባቸው የአዮዋ ደጋፊዎቻቸው ታዲያ ብርቱ ቅዝቃዜና በረዶው ሳይበግራቸው ወጥተው ድምፃቸውን የሰጧቸው ሲሆን በሪፐብሊካን ፓርቲው ታሪክ ተፎካካሪዎቻቸውን በከፍተኛ ድምፅ ከመሩ ፕሬዚደንታዊ እጩዎች መካከል ለመሆን በቅተዋል። ጃን ጉድ የአንኮኒ ከተማ መራጭ ናቸው።
በእኔ አስተያየት ደህና ብዛት ያለው ሕዝብ ወጥቷል።
ጃን ዴሞይን ከተማ አቅራቢያ ባለችው ከተማቸው በሚገኝ ትምህርት ቤት የስፖርት አዳራሽ ውስጥ ተገኝተው ነው ድምጻቸውን የሰጡት።
በጣም ቁርጥ አድርገው ያሰቡትን ሰዎች መምጣታቸው እንደማይቀር እኔም ተሰምቶኛል። እኔም የማውቃቸው በእድሜ ገፋ ያሉ አንዳንድ ሰዎች አሉ። እነሱ ከቤት አለመውጣቱን መርጠዋል። ወደዚህ ስንመጣ መንገዱ በጣም ያንሸራትት ነበር።
ድምጻቸውን የሰጡት ለፍሎሪዳ አገረ ገዢ ሮን ደሳንተስ ሲሆን ደሳንተስ ከጃን ጋር ከተሰባሰቡት መራጮች ድምጽ መካከል አብዛኛውን አግኝተዋል።
We're caucusing for what we believe in, and I think that
በምናምንባቸው ጉዳዮች ላይ ለመወያየት የተሰባሰብነው። ለኔ ደሳንቲስን የሚስማሙኝ ይመስሉኛል። ትራምፕንም አሁንም አደንቃቸዋለሁ። የሰሩትን ስራና ስራቸውን ያከናወኑበትን መንገድ አደንቃለሁ። በጊዜው ያከናወኑትን ማለት ነው። እንዳለመታደል ሆነና ትርምሱ አለቃቸዋል።
ሮንድ ሳንተስ የቀድሞዋ የዩናይትድ ስቴትስ የተባበሩት መንግስታት ድርጅት አምባሳደር ኒኪ ሄሊን በጥቂት ድምጽ ብልጫ አሸንፈው ዶናልድ ትራምፕን በሁለተኝነት ተከትለዋል። የትናንቱን የአዮዋ ምርጫ በአራተኝነት ያጠናቀቁት ሌላው እጩ ቪቬክ ራማስዋሚ ከውድድሩ ወጥተው ድጋፋቸውን ለሚስተር ትራምፕ ሰጥተዋል። የአዮዋ ሪፐብሊካኖች ከሰጡት ድምጽ ከሁሉም እጅግ አናሳውን ያገኙት በየምረጡኝ ዘመቻዎቻቸው ዶናልድ ትራምፕን ከመተቸት ወደ ኋላ ያላሉት የቀድሞ የአርካንሳ ክፍለ ግዛት አገረ ገዢ ኤሳ ሃችንሰን ናቸው።
Hard truth. And if they have an opinion on something and someone speaks against that opinion, they don't think as much of you.
ታላቁን የአዮዋ ህዝብ ለማመስገን እንፈልጋለን። አመሰግናቸዋለሁ። ሁላችሁንም ወዳቸዋለሁ። ሰዎች እንግዲህ እነቱ ፍርጥ ተደርጎ ሲነገራቸው አይወዱም። በአንድ ጉዳይ ላይ የራሳቸው አመለካከት ይኖራቸዋል። ያን አመለካከት የሚቃወም ነገር ከተናገርክ አትወደድም። የድጋፍ ነጥብህም ትንሽ ያዘቀዝቃል። እኔ በበኩሌ በትክክለኛው መንገድ በጨዋ ሰው አነጋገር የማምንበትን ተናግሬያለሁ ብዬ እተማመናለሁ። መጨረሻ ላይ ትልቁ ቁም ነገርም እሱ ነው።
በወትሮ አዮዋ ላይ ዲሞክራቶችም ሪፐብሊካኖችም ተሰብስበው ለሚፈልጉት ፕሬዝደንታዊ እጩ ድምጽ ይሰጣሉ። ዘንድሮ ዲሞክራቶች በአካል ሳይሆን በደብዳቤ ድምጻቸውን የላኩ ሲሆን የሚጠበቀውም የድጋፍ ድምጹን የሚያገኙት ፕሬዝደንት ጆ ባይደን እንደሚሆኑ ነው። ዲሞክራቶቹ በሚቀጥለው የካቲት ደቡብ ካሮላይና ላይ ለሚካሄደው ቅድመ ምርጫ ትልቅ ትኩረት ሰጥተዋል። አዮዋና ኒው ሃምፕሺር በህዝብ ብዛትም ሆነ በብዝሃነት ስብጥራቸው ግዙፍ ባለመሆናቸው በፕሬዝደንታዊ እጩ መረጣ ትልቅ ሚና አይኖራቸውም የሚል ትችት አለ። ሪፐብሊካኑ የቀድሞ የአዮዋ አገረ ገዢ ቴሪ ብራንስታድ ግን በዚህ አይስማሙም።
The system that we have, the Iowa caucuses followed by the New Hampshire primary.
ባለን የምርጫ ስርዓት በአዮዋ የፓርቲዎቹ አባላት ፕሬዝዳንታዊ እጩን ለመምረጥ የሚያደርጉት ውይይትና ድምጽ አሰጣጥ ወይም የአዮዋ ኮከስ የሚባለው ይካሄድና ከዚያም በኋላ የኒው ሃምፕሺር ቅድመ ምርጫ ይከተላል። ስለዚህም የአዮዋና የኒው ሃምፕሺር ህዝብ ቀጣዩ የአገሪቱ መሪ ማን እንደሚሆን በመጠቆም ረገድ የሚጫወተው ትልቅ ሚና አለ ማለት ነው።
ከዚህ በኋላ እንግዲህ የሪፐብሊካን ፓርቲ እጩ ለመሆን ተፎካካሪዎቹ የሚያደርጉት ዘመቻ ወደ ኒው ሃምፕሺር ክፍለ ግዛት ያመራል። በኒው ሃምፕሺር እንደ አውሮፓውያን አቆጣጠር ጥር 23 ልክ የዛሬ ሳምንት ማክሰኞ የመጀመሪያው ቅድመ ምርጫ ይካሄዳል። ከአዮዋ የተሻለ የአየር ሁኔታ እንደሚኖራትና በርከት ያለ መራጭም እንደሚወጣ ነው የሚጠበቀው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የምሽቱን ዘገባችን ነው። ቀደም ሲል ተከታተላችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔ መጽሔት ይቀጥላል። በአማራ ክልል ለስድስት ወራት እንዲቆይ የታወጀውና ሊጠናቀቅ 20 ቀናት የቀሩት የአስቸኳይ ጊዜ አዋጅ ማኅበራዊና ኢኮኖሚያዊ ተጽዕኖ እንዳሳረፈባቸው የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናገሩ። ክልሉ በአዋጅ ስር ቢቆይም ግጭትን በማስቆም በኩል የታሰበው ለውጥ ማምጣት እንዳልቻለም ነዋሪዎቹ ገልጸዋል። በሌላ በኩል ኮማንድ ፖስቱና የክልሉ መንግስት በተለያዩ ከተሞች የሚያደርጓቸውና በአገር ውስጥ መገናኛ ብዙሃን በሚተላለፉ ውይይቶች ላይ ክልሉ ወደ ሰላማዊ እንቅስቃሴ መመለሱ እየተገለጸ ይገኛል። ነዋሪዎቹ በሰነዘሯቸው ቅሬታዎች ላይ ከክልሉም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። በአሜሪካ ድምፅ ዘጋቢዎች የሰናዳውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል።
የአሜሪካ ድምፅ በመጠናቀቅ ላይ ያለውን የአስቸኳይ ጊዜ አዋጅ በተመለከተ አስተያየታቸውን የጠየቃቸው የባህር ዳር፣ ጎንደር እና ደብረ ማርቆስ ከተማ ነዋሪዎች ክልሉ ላለፉት 5 ወራት በአስቸኳይ ጊዜ አዋጅ ስር መቆየቱ ለማኅበራዊና ኢኮኖሚያዊ ችግር እንደዳረጋቸው ተናግረዋል። ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የገለጹት አንድ የባህር ዳር ከተማ ነዋሪ አዋጁ ከጥቅሙ ይልቅ ጉዳቱ እንዳመዘነባቸው ገልጸዋል።
ይህም ማለት አስቸኳይ ጊዜ አዋጁ በመሆኑ ሰዎች ሰላም በሆኑ አካባቢዎችም ሰላም ያልሆኑ አካባቢዎች ላይ ተንቀሳቅሰው መስራት የሚችሉ ሰዎች አሉ። ለምሳሌ ባህር ዳር ላይ የተወሰነ አካባቢ ኤክስፔሪንስ አድርጌ ነበር። ሰዎች የሆነ ሰዓት ሲደርስ፣ አስቸኳይ ጊዜ አዋጅ ያለበት ሰዓት ሲደርስ፣ ሁሉም ወደ ጎሬው መሮጥ ነው የሚገባው። መኪኖቹን ሰዎች ምሩጫ ነው በቃ። በዛ ጊዜ ውስጥ ላለመገኘት ነው ሁሉም መስራት እየፈለገ መንቀሳቀስ እየፈለገ እንዳይንቀሳቀስ ገደብ ነው የተጣለበት። ያ ደግሞ ሰው ተንቀሳቅሶ እንዳይሰራ ሽቱን ማንቀሳቀስ መለወጥ እንዳይችል እያደረገው የነበረ ይመስለኛል።
በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተከሰተውን የትጥቅ ግጭት ተከትሎ ክልሉን ለማረጋጋት በሚል ከሐምሌ ጀምሮ ክልሉ በአስቸኳይ ጊዜ አዋጅ ስር እንዲተዳደር መደረጉ ይታወሳል። አዋጁን ተከትሎ ከወጡ ክልከላዎች ውስጥ የሰዓት እላፊ እንቅስቃሴ ገደብና የኢንተርኔት መቋረጥ ዋነኞቹ ተጠቃሾች ናቸው። የባህር ዳር ከተማ ነዋሪው ቀለል ብሎ የነበረው የዕለት ተዕለት እንቅስቃሴ በኢንተርኔት መቋረጥ ምክንያት መታወኩን ተናግረዋል።
አሁን ግን ምን መጣ? ተመልሰን ወደ ድንጋይ ዘመን ተመልሰን የገባን ነው የሚመስለው። ስራ መስራት በኢንተርኔት አልተቻለም። ቤተሰብን፣ ጓደኛን፣ ሌሎች ሰዎችን ማግኘት ኮሚኒኬት ማድረግ አልተቻለም። ሙሉ በሙሉ ማለት የሚቻል መልኩ ኢንተርኔት ላይ ዲፔንዳንት የነበሩ ሰዎች አሉ። ለአምስት ወራት ከኢንተርኔት መቆም ማለት እነዚህ ሰዎች ላይ ምን ያክል ኢፌክት እንደሚያመጣ እንግዲህ ማየት እንችላለን። ይሄ ነገር ስኬታማ ነው ወይም ደግሞ ሰላም አልጥሷል ብዬ አላስብም። እንቅስቃሴ ገደቡ ኖረም አልኖረም የሆነ ጊዜ ላይ ከተማ ላይ ተኩስ መስማታችን አልቀረም፣ የሆኑ ፍንዳታዎች መኖራቸው አልቀረም። ጥያቄ አልተመለሰልኝም ብሎ ያሰበ ሰው ኢንተርኔት ስላቋረጥሽበት ወይም ደግሞ እንቅስቃሴ ገደብ ስላደረግሽበት ነገሩን የሚያቆም አይደለም። ወደ አንዴ እንትን ብሏል ወይም ሙቭ አድርጓል፣ ተነስቷል። የምናያቸው ነገሮች ናቸው። ኢንተርኔት ከተቋረጠ በኋላ የተለያዩ አይነት ነገሮችን እያየን ነው። ጦርነት ውሎ ዘገባዎችን እያየን ነው። የአስቸኳይ ጊዜ አዋጅ ከተደረገ በኋላ ብዙ አይነት እንቅስቃሴዎችን በቀንም በማታም ብዙ ነገሮችን እያየን ነው፣ እየሰማንም ነው። እነዚህ ነገሮች አያቶቻችን፣ ቤተሰቦቻችን ይነግሩን የነበሩ የመገናኛ ዘዴዎችን ከሆነ ሀገር የሆነ ሀገር በእግር ሄዶ መገናኘት፣ በእግር ሄዶ መልዕክት መለዋወጥ ያን ያክል ድረስ ሂዷል። ሰው
የአስቸኳይ ጊዜ አዋጁን አፈጻጸም እየተከታተለ የሚገመግመው በክልሉ የተቋቋመው ኮማንድ ፖስት በክልሉ መጥተዋል ባለው አንጻራዊ ሰላም የሰዓት እላፊ ገደቦችን ማሻሻሉን ከወራት በፊት መግለጹ ይታወሳል። ሌላው ስማቸው በተመሳሳይ ምክንያት እንዳይጠቀስ የጠየቁት የጎንደር ከተማ ነዋሪ አዋጁ የክልሉን ጸጥታ በማሻሻል በኩል ያመጣው መሰረታዊ ለውጥ እንደሌለ ተናግረዋል።
ሰላም አመጧል የሚለውን ስናይ ተጨባጭና ነባራዊ ሁኔታው እንደዛ አይደለም። ምናልባት አሁን ከተሞች ላይ በተሻለ ሁኔታ የጸጥታ መዋቅሩ የመንግስት ኃይል ሊንቀሳቀስ ይችል ይሆናል እንጂ እንደ ማህበረሰብ ግን ስናየው ኢንተርኔት መዘጋቱ ሰው የማህበራዊ ኑሮ ላይ ከፍተኛ ጫና ፈጥሯል። በነገራችን ላይ እኛውን አልተገነዘብነው እንጂ በርካታ ተማሪዎች ኢንተርኔት በመዘጋቱ ምክንያት የውጭ እድል እያጡ ነው። ትምህርታቸውን መቀጠል እየቻሉ አይደለም። መረጃ እያለፋቸው አሁን ያለ ነው። በጣም ኢንተርኔት የሚያስፈልግበት እጅግ ዘመናዊ በሆነ ዓለም ውስጥ ነው ያለ ነው እና ኢንተርኔት በእያንዳንዱ ደቂቃ በእያንዳንዱ ሰከንድ ይጠቀማል ሰው። ያን ማጣት ማለት ደግሞ በሰው የኢኮኖሚ ከፍተኛ ጉዳት አለው እና የኢኮኖሚ ጫናን አስከትሏል። በሰው ዘንድ የአስቸኳይ ጊዜ አዋጅ ማለት በመሰረቱ መደበኛ ህጎች የማይሰሩበት ነው። በርካታ ህጎች የሚጣሱበት ነው። ሰዎች ያላግባብ እያያዛሉ፣ ይደበደባሉ፣ የሰው መጥፋት ይደርስባቸዋል። ሌላም ነገር እንደዚህ አይነት ነገሮች ናቸው አሁን ህዝቡ ላይ እየደረሱ ያሉ በተጨባጭ ማለት ነው። ሰው በሰቀቆን ኑሮውን እየገፋ ያለ ማለት ነው በዋናነት እና ለውጥ አመጧል የሚለው የአስቸኳይ ጊዜ አዋጁ ለህዝቡ በጣም አደጋ ነው የሚል እምነት ነው ያለኝ በግሌ ማለት ነው። እንደዛም ነው ያለው ነባር ሁኔታም እንደዛ ነው። አስቸኳይ ጊዜ አዋጅ አሁለኛ ወጥተን መግባት ሰርተን መኖር አልተቻለም።
በሌላ በኩል ኮማንድ ፖስቱና የክልሉ መንግስት በተለያዩ ከተሞች የሚያደርጓቸውና በሀገር ውስጥ መገናኛ ብዙሀን በሚተላለፉ ውይይቶች ላይ ክልሉ ወደ ሰላማዊ እንቅስቃሴ መመለሱን እየገለጹ ይገኛል። የደብረ ማርቆስ ከተማ ነዋሪ መሆናቸውንና ስማቸውን እንዳይጠቀስ የጠየቁን አንድ ግለሰብ ግን የተጣለው አስቸኳይ ጊዜ አዋጅ ክልሉን ወደ ቀደመ ሰላሙ አልመለሰውም ባይ ናቸው።
በህብረተሰብ ዘንድ ያለው ኢኮኖሚያዊና ማህበራዊ እንቅስቃሴ በጣም እየተዳከመ የሄደበት ሁኔታ ነው ያለ። ገበያ ላይ ብትሄጂ በማህበራዊ ዘርፉ ከቀን ወደ ቀን እየጨመረ እየናረ ነው የሄደ። ህብረተሰቡ የራሱን የዕለት ፍጆታ እንኳ ለመጠቀም አልቻለም። አንደኛ ከአቅም ጉዳይ፣ ሁለተኛ ደግሞ የኑሮ ሁኔታ የገበያውም ነገር እያደገ ነው ይሄደ። ስለዚህ እጅግ በጣም የከፋ ሁኔታ ላይ ነው የሚገኘው ማህበረሰቡ። አስቸኳይ ጊዜ አዋጁ ጸጥታውን ለመቆጣጠር ደህንነቱን ለመጠበቅ የህብረተሰቡ ማህበራዊ ወጥቶ በሚገባ እንዲወጣ ያለ ስጋት ህዝቡ ወጥቶ የራሱ ስራ ሰርቶ እንዲመለስ ለማድረግ አስቸኳይ ጊዜ አዋጁ የወሰደው ነገር የለም። እንዲያውም አሁን ደግሞ በተለያዩ ቦታዎች ላይ ባጃጆችንም እያሳዩ መንገደኛውን እንዲሁም ፍተሻ በጣም አጠናክሮ ነበረ ሰሞኑ በተለይ በዚህ በስብሰባ ወቅት መታወቂያ እያሉ እየሰበሰቡ ሁሉ እየጠየቁ ከባጃጅ ውስጥ እያስወጡ ሁሉ ይፈትሹ ነበር እና የጸጥታ ሁኔታ እንዲህ እየተጠናከረ ያለ እጅግ በጣም ከፋ ሁኔታ ላይ እየደረሰበት ሁኔታ እንጂ ነገ ከነገ ወዲያ ጸጥታው ተስተካክሏል ተብሎ ሰላሙ ይመጣል የሚል እምነት የለኝም።
ነዋሪዎቹ በሰነዘሯቸው ቅሬታዎች ላይ ከክልሉም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው ጥቅምት ወር 2016 ዓ.ም ባወጣው ሪፖርት በመንግስትና በሲቪል ተቋማት ላይ የትጥቅ ግጭቱ ጉዳት ማድረሱን ጠቅሶ ነበር። የተለያዩ አምራች አካባቢዎች ምርት ማቋረጣቸው እንዲሁም በእንቅስቃሴ ገደብና የሰዓት እላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ በመቋረጡና ተያያዥ ጉዳዮች ነዋሪዎች ለማኅበራዊና ኢኮኖሚያዊ ቀውስ መዳረጋቸውንም ኮሚሽኑ ገልጿል። ኮሚሽኑ ግጭቶችን በዘላቂነት ለመፍታት ለሁሉም ሰላማዊ አማራጮች ቅድሚያ እንዲሰጥ በብርቱ ማሳሰቡ ይታወሳል።
ኢትዮጵያ ውስጥ የሚንቀሳቀሱት ፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች በምክክር ሂደቱ እንዲሳተፉ የማድረግ ፍላጎት እንዳለው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ አስታወቀ። አስተያየታቸውን ለአሜሪካ ድምጽ የሰጡት ኮሚሽነር መስፍን አሪያ የታጣቂ ቡድኖች የደህንነት ሁኔታ ተጠብቆ ከኢትዮጵያ መንግስት ተወካዮች ጋር እንዲወያዩ ለማድረግ ኮሚሽኑ ዝግጁ መሆኑን ተናግረዋል። በጸጥታ ችግር ምክንያት በተለያዩ የኦሮሚያ ክልል ከተሞች ውይይት ማካሄድ እንዳልቻለ የገለጸው ኮሚሽኑ ዛሬ ግን ተሳክቶለት በሻሸመኔ ከተማ ውይይት ማካሄዱን አስታውቋል። ዮናታን ዘብዴዎስ ከሻሸመኔ ያደረሰን ዘገባ እንደሚከተለው ይቀርባል።
ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖች በምክክር መድረኩ እንዲሳተፉ ከዚህ ቀደም ጥሪ መደረጉን ያስታውሱት የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እስካሁን ከኮሚሽኑ ጋራም የተወያየ ቡድን እንደሌለ ተናግሯል።
የትጥቅ ትግል ላይ ያሉ ወገኖቻችን አሉ። ስለዚህ በየጊዜው እድል ባገኘን ቁጥር ለእነሱም ጥሪ እናደርጋለን። ጥሪያችን ወደ ትጥቅ ወይም ወደ ትግል የገባችሁበት ላለፉት 50 ዓመት የነበረውን ሂደትን የማውቃለሁና በምክንያት ነው እና አጀንዳዎች ይኖሯቸዋልና ስለዚህ እነኚህን አጀንዳዎች ወደ ጠረጴዛ ዙሪያ ይምጡና እናንተም ህዝብም ተወያይታችሁ ወደ መፍትሄ ወደ መግባባቱ መምጣት ይሻላል። መግባባት ላይ በማንደርስባቸው ላይ ከና ለመግባባታችን ተግባብተን መቀጠል እንችላለን። ምክንያቱም እነኚህ አላግባቡን ነገሮች ደግሞ አንድም በሂደት ይፈታሉ፣ አለበለዚያ ህዝባችን በተለያየ መካኒዝም ወይም ዘዴ ሊፈታቸው ይችላል።
የምክክር ተሳታፊዎችን ለመለየት በሚያስችለውና ዛሬ ጥር 7 ቀን 2016 ዓ.ም በሻሸመኔ ከተማ ላይ በተጀመረው ውይይት ላይ የተገኙት ፕሮፌሰር መስፍን አርያም ማንኛውም አማራጭ መጠቀም ታጣቂዎችን ለማነጋገርና ተሳታፊ ለማድረግ ዝግጁ መሆናቸውን ማስታውቀዋል።
ከራዎች በየጊዜው እናደርጋለን። በምሁራን በኩል ለመድረስ እንሞክራለን። የኦሮሚያ ምሁራን፣ የአማራ ምሁራን በየጊዜው ለማግኘት እንሞክራለን። መልእክቶቻችን መቼም እንግዲህ ህዝብ ውስጥ ያለ ነገር እስከሆነ ድረስ እንዲደርሷቸው ለማድረግ እንሞክራለን። በሀገር ሽማግሌዎች በኩል እንሞክራለን። በአባ ገዳዎች በኩል እንሞክራለን። በወጣቶች በኩል የምንችለው እንሞክራለን። በቀጥታ ታጣቂዎቹን እስካሁን ድረስ አላገኘንም። ይህንን ግን እድሉ እንዳለን ይገባናል። ካስፈለገ በሀገር ውስጥ ከዛ ውጭም ጭምር ለነሱም ደህንነት በተጠበቀ መልኩ ይሄ ፈረንጆች ሴፍ ፓሴጅ የሚሉት አለ። እሱንም ባካተተ መልኩ ውጭ ድረስ ሄደን ማናነጋግርበት ምክንያት እንደሌለ አዋጁ ላይ አለ። አዋጁ ይህንን ዳያሎግ ይህን የምክክር ሂደት ለማሳለጥ ወይም ደግሞ የተሳካ እንዲሆን ለማድረግ ማንኛውንም መንገድ ምክክር ኮሚሽኑ መከተል ይችላል የሚል አንድ አንቀጽ አለና ያንን አንቀጽ በመጠቀም ይህንን ሁሉ መስራት እንደምንችል ይገባናል። ለምሳሌ ምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ውስጥ ታጣቂዎችን ከኛ ጋር እንዲሰሩ አድርገናል። ያው ትጥቃቸውን አስቀምጠው ስለገቡ መጥተው እኛን ጠይቀውን እኛ መሳሪያችን አስቀምጠናል። ከአካባቢው መንግስትም ጋር ስምምነት ላይ ደርሰናል። ነገር ግን በምርጫ ቦርድ እንደገና አልተመዘገብንም ወይም ለመመዝገብ ጠይቀናል። ስለዚህ መሳተፍ እንችላለን ነው ያለው። አዎ መግባት ትችላላችሁ። የምርጫ ቦርዱ ምዝገባ በኋላ ይመጣል ህጋዊነቱ። እስከዚያው ድረስ ግን የሰላም ስራ እስከሆነ ድረስ ግቡ በሚል ፍቃዱን ሰጥተናቸው አብረን እየሰሩ ነው። ቤንሻንጉል ጉሙዝ እና ጋምቤላ ለምሳሌ ለዚህ ጥሩ ምሳሌዎች ናቸው።
ኮሚሽኑ በጸጥታ ችግር ምክንያት በተለያዩ የኦሮሚያ ክልል ከተሞች ውይይት ማካሄድ እንዳልቻለ ገልጾም ዛሬ ግን ተሳክቶለት በሻሸመኔ ከተማ ማካሄዱን ማስታውቀዋል። በአዳማና በጅማ ከተሞች ባደረጓቸው ተመሳሳይ ውይይቶች በኦሮሚያ ክልል የሚገኙ የሁሉንም ዞን ተወካዮችን ማግኘታቸውን፣ አሁንም ግን የከፋ የጸጥታ ችግር ባሉባቸው ወረዳዎች የሚገኙ የህብረተሰብ ክፍል ተወካዮችን አለማግኘታቸውን ማስታውቀዋል።
ሰባት ዞኖችን መድረስ አልቻልንም ነበር። በኋላ ግን ሰባቱንም ዞኖች አመራር ማግኘት ይችላል። እንዳልኩ በአሁኑ ሰዓት ደግሞ ከየቦታው የመጡ ህዝቦችና ተሳታፊዎች አሉ። እና እነሱ እዚህ በሚመጡበት ጊዜ እዛ ያለውንም ትግል አጣጥለው አይደለም የሚመጡት፣ ግን ያው ሰላም ለሁላችንም ስለሚያስፈልግ እዛም ያሉት ልጆቻቸው ናቸው፣ ከዛ ውጭም ያሉት ልጆቻቸው ናቸው። እና ስለዚህ በሚመለሱበት ጊዜ እንግዲህ ይህንን የሰላም ዘንባባም ጭምር ይዘው ይሄዳሉ። የተነሱትንም ጥያቄዎች እነሱም በአጀንዳ መልክ ያካትታሉ በሚል ተስፋ ነው። እና
በዛሬው ውይይት ላይ ከኦሮሚያ ክልል ቦረና ዞን ድሬ ወረዳ ሜጋ ከተማ የመጡት ቄስ አብርሃም ግርማም በውይይቱ ላይ ከተገኙት ውስጥ አንዱ ናቸው።
አገራዊ ምክክር በአሁኑ ሰዓት መደረጉ እንደ እውነቱ ከሆነ እጅግ በጣም አስፈላጊም ነው። ምክንያቱም አገር ታም አለች፣ አገር እየታወከች ነው። ለታመመች አገርና ለታወከች አገር ደግሞ መድኃኒት ያስፈልጋታል። እስካሁን ይሄ ኮሚሽን ከተቋቋመበት ጊዜ ጀምሮ በየሀገራቱ እየዞሩ ይህን ችግር ለመፍታት አይነተኛ ሚና እየተጫወቱ ነው ያሉት፣ ከፍተኛ ስራ እየሰሩ ነው ያሉት።
ሌላው እናት ፓርቲን በመወከል የተገኙት አቶ ተመስገን ሾሻም በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶችን ማስቆም መቅደም እንደሚገባው ጠቁሟል።
ሀገራዊ ምክክር ኮሚሽንም ከመጀመሪያው እንደግፍ የነበርን ነው፣ እንደ ፓርቲ እንደግፋለን፣ ድሮም እየደገፍ ነበረ። ግን አሁን ምንድን ነው መጀመሪያ ግን ይሄ ጥሩ ለፍተዋል፣ ጥሩ አድርጓል። ኦሮሚያ ክልልና አማራ ክልል ላይ ያለ ነገሮች በዚህ ኮሚሽኑን የሚጋብዝ ጉዳይ ሁኔታ ላይ አይደለም። ጦርነቶቹ የምታይ ጉዳይ ነው። አሁን የአማራ ክልል ተፋፋሚ ጦርነት ላይ ናቸው። ኦሮሚያ ክልልም እንደምታይ ለዚህ የሚጋብዝ ጉዳይ አይደለም። እንደ እኛ አቋም ምን ብሆን ነው መጀመሪያ የተኩስ አቁም ስምምነት ላይ ብደረስ የሚል አቋም ነው አለን።
ባለፉት ሁለት ዓመታት ውስጥ ልዩ ልዩ ተግባራትን በተለይም የተሳታፊዎችን ልየታ ሲያደርግ የነበረው ኮሚሽኑም በተቀረው አንድ ዓመት ከአንድ ወር ውስጥ የመጀመሪያውን ምክክር እንደሚያካሄድ ኮሚሽነር ፕሮፌሰር መስፍን አርያም ለቪኦኤ ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሻሸማኔም።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የምሽት ዝግጅታችንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችንም ስኬታማ ልጆችን የማሳደግ ሚስጥርን ይመለከታል። ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጁ የሚረዳ ስልጠና አዲስ አበባ ውስጥ ተካሂዷል። ኦአሲስ ኢትዮጵያ የተሰኘ ተቋም ፓሬንቶን በሚል ስያሜ ያዘጋጀው የመጀመሪያ ዙር ስልጠና ዋና ዓላማው እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ የልጆች አስተዳደግ ምን እንደሚመስል ግንዛቤ መፍጠር ሲሆን ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ከአሰልጣኞቹ አንዱ የሆኑት የስነ ህይወት ሳይንስ ባለሙያና የስነ ልቦና አማካሪ አቶ ሽመልስ ገበየው ለአሜሪካ ድምፅ ተናግረዋል። ከአቶ ሽመልስ ጋር ቆይታ ያደረገችው ስመኝሽ የቆየ ተከታዩን አዘጋጅታለች።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት ሌሎች ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜን የሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው፣ ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ፣ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለውም። ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን እንክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18-24 ያለው። ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆችና ከኛ በፊት የኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ይሁን በጎ ባልሆነ መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል፣ ወደ ግላዊነት እየመጣ ነው። ከዛ ውጭ ዓለም ዝርግ ሜዳው ላይ ላሁን ከዛን ዘር መረጃ በጣም በጣም በሰፊው ሜዳ ላይ ነው ያለው። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። ናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንትሆን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ከልጆቻችን ጋር ያለን ተግባቦት፣ ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው፣ ከሌላው ሚኒስትሪ ሚዲያ፣ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው?
13-18-19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበትን የማንኝ ወዴት ነው የሚሄደው ምንድን ነው እዚህ የማደርገው እነዚህን የመሳሰሉ ከበበት ጥያቄ አእምሯቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይህ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባሉ። አሁን ችግሮች ሲያጋጥሟቸው እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት፣ የአቅም ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሀሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው።
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው በማህበረሰብ ውስጥ የሚፈጥረው ተጽዕኖ?
ስናሳድግ የምናሳድገው ህጻናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን የተለያየ ሙያ ላይ እንዲገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ማለት ነው። ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ስራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት ጣል አድርገው በዛ እንለያይ።
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፈቃድ፣ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከህፃነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፈቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲህ ካልሆነ ወዮልህ በማለት ካደረግ ነው የስልጣን ጥያቄ አለ። እኛ ፊት ሊያደርጉት ይችላሉ፣ ዞሮ ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እምቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ እና አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አቶ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
ስመኝሽና እንግዳዋን ለነበራቸው ቆይታ በጣም እናመሰግናለን። አድማጮቻችንና ተመልካቾቻችን፣ አሁን ደግሞ አዲስ አበባና ሲቪል ሰርቪሷን የተመለከተ ሰሞነኛ ጉዳይን ወደ እናንተ የምናቀርብ ይሆናል። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናው የታረመበት መንገድም በገለልተኛ አካል ሊታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምፅ ተናግረዋል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጥር ነው ሲልም የክልሉ አስተዳደር ለቪኦኤ ላቀረብንለት ጥያቄ ምላሽ ሰጥቷል። መንግስት ከምዘናው በፊት በሲቪል ሰርቪሱ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው የሚል ሀሳብ እንዳላቸውም የህዝብ አስተዳደርና ልማት አመራር ባለሙያ ሀሳባቸውን አካፍለዋል። በዚህ ዙሪያ የተሰናዳውን ዘገባ እንደሚከተሉ ይቀርባል። የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ15,000 በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። አለማለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር እችላለሁ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛም የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል።
መጀመሪያ የሆነ ጭምጭምታ ወሬ ነበረ፣ ፈተና ይኖራል የመንግስት ሰራተኛ ምናምን የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ ሐሙስ ማታ ማለት ወደ 10 ሰዓት አካባቢ ለከተማ አካል ሄዳችሁ ኮረንቲሽ ትወስዳላችሁ አሉን። በማግስቱ ደግሞ ለነሱ ቴክኒክ ችግር ምናምን ባሉት ከፈተና ቦታው ሄደን ስንጉላላ ውለን ተሰረዘ ተባለ። እንደገና መልሰን ቅዳሜ በ20 ተፈተንን ማለት ነው። እና የፈታተን ሂደቱና በደንብ ግልጽ አላደረጉልን ነበረ። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ብዙ መሪና ዳይሬክቶሬት አመራር የሚለው 40% በላይ በአንድ ተቋም መያዝ እንደማይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናምን የሚለውን በሰነድ ቀርቧል ማለት ነው። የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ 5 ጥያቄዎች ናቸው። ክፍት ነው፣ ኦፕን የሆነ ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚሁ ጻፍ ጥያቄ ነው የሰጡን ማለት ነው። 5 ጥያቄ። ዙሮ ዙሮ ምንድን ነው ጥያቄው? ሰው ማለት እንደመሰለው የሚመልሰው ጥያቄ ነው።
ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል።
በአብዛኛው 98 ወይ ደግሞ 99% ወድቀናል ማለት ነው በአማርኛ የተፈተኑ ሰዎች። ከዚያ ውጭ ግን ደሊብሬትሊ በቋንቋ የታረመ የሚመስል የሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እንደተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዚህ አይነት ነገር ነው ያለ ማለት ነው። ይህ መንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሐዊ በሆነ መንገድ፣ ሳይንሳዊ በሆነ መንገድ የመንግስት ሰራተኛው ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ይፍታ የሆኑ አሰራሮች ወይ ደግሞ ህግንና አሰራርን ተገን ተደርጎ የሚደርሱ ጥቃቶች አለባቸው።
የቀረበውን ቅሬታና አቤቱታ በተመለከተ ለአስተዳደሩ ላቀረብነው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘሮ ሄለን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮ እያስገባ መሆኑን ዳይሬክተሯ ጠቁመው አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋን በተመለከተ ለተነሳው ጥያቄ ሰራተኞቹ የተፈተኑት ራሳቸው በመረጡት ቋንቋ መሆኑንና ፈተናው የታረመውም ምስጢራዊነት ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሮ ቴለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከ40% መብለጥ የለበትም የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሔሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከ4000 በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሙ። ማለፊያውና ከ60% በላይ ውጤት ያመጡት 34% ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸው እንዳንገልጥ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል።
አሁን ቅሬታ አቅርበናል እኛ ማለት ነው። የስም ዝርዝራችን ያለ ቅሬታ ያቀረብን ልጆች፣ ሌሎችም በጎን መረጃዎች አሉ። ለምሳሌ የተፈተንበት ኮዳችንና ያቀረብነው ዋና ይዘት እኛ አሁን ጥያቄያችን እንደው ምንድን ነው የፈተና ወቅታችን ይውጣና ይታይልን፣ ገለልተኛ የሆነ ወገን ይረመውና ይታይልን ነው እንደውም የኛ ጥያቄ።
ይህ በእንዲህ እንዳለ ሲቪል ሰርቪሱን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ጠቁመው ምዘና መሰጠቱ ተገቢ ነው ብለዋል። ይሁን እንጂ ከምዘናው በፊት መሰራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም። አክለው
አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ፣ ሂደቶች አሉ ብዬ አምናለሁኝ። ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በህገ መንግስት ገለልተኛና ነጻ ሆኖ እንደሚሰራ፣ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ፣ ተፈትኖ ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። ያንን ካደረገ መንግስት ሰራተኞቹ የሚፈተኑትን ካወቁ፣ መቼ እንደሚፈተኑ ካወቁ፣ ግብዓቶች ካሉ የሞራል ልዕልና አለው ማለት ነው። መንግስት የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመር ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱም ብቻ ሳይሆን ባለው የትምህርት ሲስተም ጥራቱ ሳይጠበቅ ቀጥታ ወደ ምዘና መሄዱም ራሱ ትንሽ እየፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ሲቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና እንትኖች አሉና እሱን ካሳወቁ በኋላ ነው ወደዛ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል፣ ከየትኛው የትምህርት አይነቶች ለምሳሌ የሀገር ታሪክ ሊሆን ይችላል፣ ሂሳብ ሊሆን ይችላል፣ የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ የፈተና ሂደቱ ሁሉ ከታወቀ ተፈታኞች ይህን ሁሉ አውቆት ከሆነ በሚዲያ ከተነገረ ቅድም እንዳልኩኝ ትልቁ የህግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደታች የሚሄድባቸው የህግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች፣ ብዥታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብዥታ ቦታዎች አሉ፣ ሂደቱን ስላልጠበቀም።
በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነም መንግስት የኮታ አሰራርን መቀላቀል የለበትም፣ እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖርበታል ሲሉ መክረዋል።
እኔ የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው ግምት ይኖረኛል። ኮታ የሚባል ነገር ካለ ከእሱ ጋር ትንሽ የመጋጨት ነገር ይኖራል። ብዙ ሀገራት መጀመሪያ ኮታ በምለው ውክልናን አስተካክሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰረት ያደረገ ቅጥር እድገት ማለት ነው። ስለዚህ ኮታ የሚል ካለ ከዚህኛው ጋር የሚጋጭ ይመስለኛል። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ሲወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን፣ የሀገርን አንድነት፣ የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቁራጥነት ነው ብዬ አስባለሁ። የሚሰሙ ነገሮች አሉ፣ ብሂሳዎች ይነሳሉ። መንግስት ወሰዳቸውን ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁኝ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠረው ብዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ።
ለሰራተኞቹ የምዘና ፈተናው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጥራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚሁ መግለጫ ወቅት በምዘናው የማለፊያ ነጥብ ማምጣት ሳይችሉ የቀሩት ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ፣ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሶ ገብሬ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በዓለም ላይ ብዙዎችን እያሳሰበ ከመጣው ጉዳይ አንዱ ብቸኝነት ነው። ብቸኝነትና ማኅበራዊ መገለል የሚያስከትሉትን አካላዊና ስነ ልቦናዊ ተጽዕኖ አስመልክቶ በአሜሪካ ድምፅ የሚሰናደውና ኑሮ በጤንነት የተሰኘው ሳምንታዊ ፕሮግራም አንድ ዘገባ አሰናድቷል። የፕሮግራሙ አቅራቢ ኤደን ገረመው ዝርዝሩን ይዛለች።
በዓለም አቀፍ ደረጃ የተራዘመ ብቸኝነት የሚያስከትላቸው የጤና እክሎች አሳሳቢ ሆኗል። በቅርብ ጊዜ የተደረጉ ጥናቶች ከጊዜ ወደ ጊዜ በመጥፎ የብቸኝነት ስሜት የሚጠቁ ሰዎች አሃዝ እንደጨመረ ሲያመላክቱ፣ ጉዳዩም የማህበረሰብ ጤና ስጋት የሆነበት ደረጃ ላይ ደርሷል። የዓለም የጤና ድርጅት በዓለም ላይ ከአራት አዛውንቶች አንዱ እንዲሁም ከአምስት እስከ 15 በመቶ የሚሆኑ ወጣቶች በመጥፎ የብቸኝነት ስሜት እንደሚጠቁ አስታውቋል። ሰዎች በሙሉ ዘር፣ ቀለም፣ ቋንቋ፣ ጾታ፣ እድሜ፣ የማህበራዊና ኢኮኖሚያዊ አቅሞች ልዩነት ሳይፈጥርባቸው ብቸኝነት የተባለውን ስሜት ይጋራሉ። የጤና ባለሙያዎች እንደሚሉት የብቸኝነት ስሜት ለተራዘመ ጊዜ ሲቆይ አካላዊና ስነ ልቦናዊ ህመም እንዲሁም ደግሞ በህይወት ዘመን እርዝማኔና በአኗኗር ጥራት ላይ ማለትም በኑሮ ደስተኛነት ላይ ከባድ ጫና ያሳርፋል። ከተሜነት፣ ዓለም አቀፍ ወረርሽኞችና ቴክኖሎጂ ሰዎች የብቸኝነት ስሜት እንዲያዳብሩ የማድረግ ሚና እንዳላቸው ባለሙያዎች ይስማማሉ። ዓለም አቀፉ የጤና ድርጅትም ብቸኝነት የሚያስከትላቸውን የጤና ችግሮች ለመከላከል ተገቢው ዓለም አቀፍ ትኩረት እንዲሰጠው እየሰራ ይገኛል። የዛሬው የኑሮ በጤንነት ቀዳሚው መሰናዶው ወደ ሞሮኮ ካዛብላንካ ይወስደናል። ዘጋቢዎቻችን ብቸኝነት እንደ መጥፎ ሰብአዊ ስሜትና ማህበራዊ ህመም እንዴት እንደሚገለጽ የስነ ልቦና ባለሙያ አነጋግረዋል።
መገለል ወይም ብቸኝነት በአካል ህመም፣ በአእምሮ መታወክ ወይም በማህበራዊ ችግሮች ምክንያት የሚፈጠር የማህበራዊ መስተጋብር አለመኖር ነው። መገለል በአካላዊ ህመም ምክንያት የሚፈጠር ከሆነ በግዳጅ መገለል ይባላል። ይህም ብዙውን ጊዜ በሽተኛው ሌሎችን እንዳያውክ ለመከላከል ነው። እንዲሁም አንዳንድ ህመምተኞች በሌሎች ላይ ጥገኛ እንዲሆኑ በሚያደርጉ በሽታዎች ሊሰቃዩ ስለሚችሉ የመንቀሳቀስ ችግር ሊሆን ይችላል። በአእምሮ መታወክ የሚገለሉ ሰዎች እንዲሁ አሉ።
በአእምሮ መታወክ የተከሰተ ከሆነ እንደ ስነቦና ባለሙያ በሽታው ላይ እንሰራለን። መገለሉ በጭንቀት መታወክ ምክንያት ከሆነ ከታካሚው ጭንቀት መታወክ ሁኔታ ላይ እንሰራለን። የተለያዩ ዘዴዎችን መጠቀም ይቻላል። ለምሳሌ የግንዛቤ ባህሪ ሕክምና በድብርት ምክንያት የሚከሰት ከሆነ በድብርት ላይ እንሰራለን። ስለዚህ ሐኪሙ በታካሚ ህመም ላይ ሲሰራ ምልክቶችን እናስተውላለን።
በታዳጊዎቹ ሰዎች ውስጥ መገለል ከቤተሰብና አካባቢ ውጪ በሚደርስ ትንኮሳና ማስፈራራት እንዲሁም በአንዳንድ የወላጅ ባህሪያት ወይም በቤት ውስጥ ቸልተኝነት ምክንያት የሚከሰት ሊሆን ይችላል። ለኮምፒውተር፣ ለታብሌት ወይም እጅ ስልኮቻቸው መስኮቶች ወይም ስማርት ስክሪኖች ከመጠን በላይ በተጋለጡ ሰዎችም ላይ እንዲሁ መገለል ሊፈጠር ይችላል። ይህ በማህበራዊ አውታረ መረቦች ላይ በሚፈጠሩ ምናባዊ ግንኙነቶች ብቻ የተወሰነና የቀጥተኛ ማህበራዊ መስተጋብር እጦት ተደርጎ ሊታይ ይችላል።
Encourager des groupes de parole pour les personnes âgées, il faut que leurs enfants même
አረጋውያን የውይይት ቡድኖችን እንዲያቋቁሙ መበረታታት አለባቸው። ልጆቻቸው ራሳቸው እንኳን ሳይቀሩ ጊዜ ሊያገኙላቸው ይገባል። ምክንያቱም በባህላችን የመጦሪያ ቤቶች ውስጥ ማስቀመጥ የማይታሰብ ነው። ስለዚህ ከሁሉም በላይ የግንዛቤና የትምህርት ስራዎችን መስራት አለብን።
እንደ ጤና ባለሙያዎቹ ገለጻ ከኮቪድ-19 ወረርሽኝ ጀምሮ ከስራ ገበታ ውጭ በየቤቱ ለብቻ ሆኖ መስራት ወይም ቴሌኮሚዩቲንግም እንዲሁ ለመገለል አንዱ ትልቁ ምክንያት እየሆነ መምጣቱ ተመልክቷል።
አሁን ደግሞ በኮትዲቫር እየተካሄደ የሚገኘውን የአፍሪካ ዋንጫን የተመለከተ መረጃዎች ወደ እናንተ እናደርሳለን። እዚህ ስቱዲዮ ባለንበት ናሚቢያ ቱኒዚያን 1-0 እየመራች ይገኛል። ቀሪ የአፍሪካ ዋንጫ በኮትዲቫር እየተካሄደ የሚገኘው ማለት ነው። መረጃዎቹ በተመለከተ ሀብታሙ ስዩም ተከታዩን ያደርሰዋል።
በኮትዲቫር በመካሄድ ላይ ያለው የአፍሪካ ሀገራት ዋንጫ አፍኮን 2023 ትናንትናና ዛሬ ቀጥሎ ውሏል። ቻርልስ ኮናን ባኒ ስታዲየም ላይ ሴኔጋል ተፎካካሪዋ ጋምቢያን 3-0 በሆነ ውጤት ድል አድርጋለች። ፓፒ ጋዬ በአራተኛው ደቂቃ ባስቆጠረው ጎል የሴኔጋልን የድል መንገድ ሲያስጀምር፣ የቡድን አጋሩ ላሚኒ ካማራ በ52ኛውና 86ኛው ደቂቃ ባስቆጠራቸው ተጨማሪ ጎሎች የሀገሩን ድል የማይናወጥ አድርጎታል። ሴኔጋል ከሁለት ዓመታት በፊት የተደረገው የአፍሪካ ሀገራት ዋንጫ አሸናፊ መሆኗ አይዘነጋም። በሌላ ጨዋታ ጎል አልጀሪያውያን የኳስ አፍቃሪን ያስፈነደቀ ቢሆንም አንጎላ በ68ኛው ደቂቃ ፍጹም ቅጣት ምት ማቡሉሉ ከመረብ በማገናኘት የአውሮፓውያኑ 2019 ዘመን የአፍሪካ ሀገራት ዋንጫ ባለድል የሆነችው አልጀሪያ ጉዞዋን በድል እንዳጀምር ገጥ በአንጻሩ አንጎላ ነጥብ እንድትጋራ አስችሏል። የአምስት ጊዜ የአፍሪካ ዋንጫ አሸናፊ ካሜሩንና ጊኒ የተፋለሙበት ሌላ ጨዋታ በተመሳሳይ አንድ ለአንድ በሆናቸው ውጤት ተጠናቋል። መሐመድ ባዮ በ10ኛው ደቂቃ ባስቆጠራት ጎል ጊኒዎች ቀድመው በጎል መዝገብ ላይ ስማቸው ማስፈር ችለዋል። ይሁንና ፍራንክ ማግሪ በ51ኛው ደቂቃ ጎል በማስቆጠሩ ካሜሩን ነጥብ ለመጋራት በቅታለች። ፉክክሩ ዛሬም ቀጥሏል። ዛሬ ቡርኪና ፋሶ ሞሪታኒያን በተጨማሪ ሰዓት ባገኘችው የፍጹም ቅጣት ምት ዕድል ተጠቅማ 1-0 አሸንፋለች። ለቡርኪና ፋሶ ጎሉን ያስቆጠረው በርትናን ትራውሬ ነው። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ቱኒዚያና ናሚቢያ እየተጫወቱ ይገኛሉ። ከእነሱ በመቀጠል ደቡብ አፍሪካ ማሊን በአማዶ ጎን ኩሊባሊ ስታዲየም ትገጥማለች። የሁለቱን ጨዋታዎች ውጤትና አበይት ክስተቶች በገጾቻችን ላይ እናጋራለን።
የቱኒዚያ ጨዋታም በናሚቢያ አሸናፊነት ተጠናቋል። አድማጮቻችንና ተመልካቾቻችን እንግዲህ ለነበረን ቆይታ በጣም እናመሰግናለን። ሳስተናግዳችሁ ያመሸሁት አስማማየኑ ነኝ። ከስቱዲዮ ያለውን ቅንብር ደግሞ ብርሃን ኃይሉ ነበረች። ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በጣም እናመሰግናለን። የምሽቱ ዝግጅታችሁ በዚህ ተጠናቀቀ። መልካም ምሽት።